ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ ማክሰኞ መስከረም 22 2016 ዓ.ም ተመረጥ መሰናዶ ጀመረ። የሰማችኋቸው በአማራ ክልል የመድኃኒት ቤት ባለንብረቶችና ባለሙያዎችን ነው። በክልሉ ባለው ግጭት የተነሳ የመድኃኒት እጥረት ተባብሷል በማለት ላይ ይገኛሉ። በአንጻሩ የባህር ዳር ቅርንጫፍ ኃላፊ የመድኃኒት እጥረቱን ለመቅረፍ በአየር ትራንስፖርት እያጓጓዙ እንደሚገኙ ተናግሯል። መስተናዶው በአብይ ዘገባ የሚቀርብ ይሆናል። ይህንና ሌሎች መስተናዶዎችን ይዘን ወደ እናንተ የመጣ ነው። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚስተላለፈውን የምሽቱን መስተናዶ እየመራው ኤደን ገረመው አብራችሁ ቆያለሁ። በአርቶቱ ጽዮን ግርማ እንዲሁም ደግሞ በምስልና ድምጽ ቅንብሩ ኤልያስ አስማረ ከስቱዲዮ በመሆን አብረናችሁ እናመሻለን። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን እናስተናዳውን ዘገባና መስተናዶ በቪኦኤ አማርኛ የፌስቡክ እና ድረገጽ ላይ እንድትከታተሉ እንጋብዛለን። አሁን ከዓለም ዙሪያ ወደ አጠናቀር ነው ዜናዎች እናልፋለን።
ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። አፈጉባኤ ማካርቲን በፓርቲያቸው አባል ከስልጣን ይነሱ የሚል ጥያቄ ቀረበባቸው። የኒጀር ወታደራዊ ሁንታ 29 ወታደሮቼ በጽንፈኞች ተገደሉብኝ አለ። ዩክሬን 29 የሩሲያ ሰው አልባ አውሮፕላኖችን መታጣለች የሚሉት ይገኙበታል። አሁን ወደ ዝርዝሩ። አፈጉባኤ ማካርቲን በፓርቲያቸው አባል ከስልጣን ይነሱ የሚል ጥያቄ ቀረበባቸው። በዩናይትድ ስቴትስ ምክር ቤት ከሪፐብሊካን ፓርቲ ወገን የሆኑት ማት ጌትስ አፈጉባኤ ኬቪን ማካርቲን ከስልጣን ይነሱ ዘንድ ምክር ቤቱ ድምጽ እንዲሰጥ የሚያስገድድ ጥያቄ አቅርበዋል። ጌትስ የድምጽ አሰጣጥ ሂደቱ በቀጣዮቹ ቀናት ውስጥ እንዲካሄድ ለማድረግም በማቀድ ትላንት ሰኞ ነው ከስልጣን የማስነሳቱን ጥያቄ ያቀረቡት። ማካርቲ ኤክስ በተሰኘው የማህበራዊ ትስስር ገጽ ላይ ባሰፈሩት ጽሑፍ ያምጡት ሲሉ የጌትስን ጥያቄ እንደማያሳስባቸው በሚያሳይ አቀራረብ ውድቅ አድርገውታል። ጌትስ ማካርቲን ከስልጣን እንዲነሱ 435 መቀመጫዎች ካሉት የምክር ቤት አብላጫ ድምጽ ያስፈልጋቸዋል። የሪፐብሊካን ፓርቲ አባላት በምክር ቤቱ 221 መቀመጫዎችን ሲቆጣጠሩ፣ በአነስተኛ ቁጥር የሚበለጡት የዲሞክራት ፓርቲ አባላት ደግሞ 212 መቀመጫዎች አሏቸው። ጌትስ በማካርቲ ላይ ያቀረቡት ከስልጣን ይነሱ ጥያቄ የፌዴራል መንግስቱን እንዳይዘጋ ያደረገው ለአጭር ጊዜ የሚውል የመንግስት በጀት እንዲጸድቅ መሰንበቻውን በምክር ቤቱ በተሰጠው ድምጽ ማካርቲን የተቀናቃኙን የዲሞክራት ፓርቲ አባል ድጋፍ ጠይቀዋል የሚል ነው። ማካርቲ ባለፈው የጥር ወር ለምክር ቤት አፈ ጉባኤነት ስልጣን የበቁት ጌትስና የሪፐብሊካን ፓርቲያቸው እጩ እንዳይሆኑ የተቃወሙ ሌሎች የምክር ቤቱ አባላት የደቀኑባቸውን ፈተና ለማለፍ በተደጋጋሚ ዙር ከተካሄደ የድምጽ አሰጣጥ ሂደት በኋላ ነው። ማካርቲ ከስልጣናቸው እንዲነሱ ለመጠየቅ ለፈለገ ማንኛውም የምክር ቤቱ አባል ድምጽ የሚሰጥበትን መድረክ ለመፍቀድ ከተስማሙ በኋላ ነበር። በዩናይትድ ስቴትስ ታሪክ ከዚህ ቀደም አንድም የምክር ቤቱ አፈ ጉባኤ ከኃላፊነት ተነስቶ አያውቅም። የኒጀር ወታደራዊ ሁንታ 29 ወታደሮች በጽንፈኞች ተገደሉብኝ አለ። ሃይማኖታዊ ጽንፈኞች በተደጋጋሚ የሚያደርሷቸውን ጥቃቶች ለመከላከል እየታገለ ባለበት 29 ወታደሮቹ አገሪቱን ከማሊ ከሚያዋስነው ድንበር አቅራቢያ መገደላቸውን የኒጀር ወታደራዊ ሁንታ አስተዋወቀ። ቁጥራቸው ከ100 በላይ የሚደርሱ ጽንፈኞች በድንበር አካባቢ በተሰማሩ የጸጥታ ኃይሎች ላይ በተነጣጠሩ ጥቃቶች ጓዳ ሰራሽ ፈንጂዎችን ተጠቅመዋል ሲሉ የመከላከያ ሚኒስትሩ ሌተና ጀነራል ሳሊፉ ሞዲ ትላንት ማምሻው ላይ በሰጡት ጋዜጣዊ መግለጫ አስታውቀዋል። በኒጀር ወታደሮች ላይ ይህን መሰል ጥቃት ሲፈጸም በአንድ ሳምንት ድሜ ያሁኑ ሁለተኛው መሆኑ ነው። የኒጀር ጦር ስልጣኑን በተቆጣጠረበት በመጀመሪያው ወር ውስጥ ከጽንፈኞች ጋር የተያያዘ ሁከት መጠን ከ40 በመቶ በላይ ጨምሯል ሲል አንድ በዓለም ዙሪያ የትጥቅ ግጭቶችንና ቀውሶችን የሚያጠና ቡድን አስታወቀ። ባለፈው የነሐሴ ወር የታየው በሰላማዊ ዜጎች ላይ የተነጣጠረ የሃይማኖታዊ ጽንፈኞች ጥቃትም በቀደመው ወር ከተመዘገበው ጋር ሲነጻጸር በአራት እጥፍ መጨመሩንና በቲላብሪ ግዛት ውስጥ በጸጥታ ኃይሎች ላይ የተሰነዘረ ጥቃት 40 ያህል ወታደሮች መገደላቸውን የጥናት ፕሮጀክቱ አክሎ አመልክቷል። ጥቃቱ በሚያሳዝን ሁኔታ ለበርካታ ጀግና ወታደሮቻችን ሞት ምክንያት ሆናል ሲሉ በትላንቱ መግለጫቸው ይፋ ያደረጉት ጀነራል ሞዲ ጥቃቱን አስመልክቶ ባደረግነው ግምገማ የደረስንበት የጥናት ውጤት የሚከተለውን ይመስላል። በወገን በኩል 29 ወታደሮች ወድቀዋል። በአንጻሩ ከጠላት ወገን በርካታ አሸባሪዎች ሲገደሉ 15 ሞተር ሳይክሎቻቸውም ወድመዋል። ከፍተኛ መጠን ያለው የጦር መሳሪያና ጥይት ተይዟል ብለዋል። ይህንንም ተከትሎ በዲሞክራሲያዊ መንገድ የተመረጠውን የሀገሪቱ መንግስት ባለፈው ሐምሌ ወር በመፈንቅለ መንግስት አስወግዶ ስልጣን የተቆጣጠረው ወታደራዊ ሁንታ ለሶስት ቀናት የብሔራዊ ሐዘን አውጇል። ዩክሬን 29 የሩሲያ ሰው አልባ አውሮፕላኖችን መታጣለች። የዩክሬን አየር ኃይል 29 የሩሲያ አውሮፕላኖችንና ሞስኮ በየሌሊቱ የተለያዩ የዩክሬን ይዞታዎች ላይ ጥቃት የምታደርስበትን ክሩዝ ሚሳኤል ማውደሙን አስታውቋል። የዩክሬን ጦር ሰራዊት አክሎም አብዛኞቹ ሰው አልባ አውሮፕላኖች በደቡባዊ ዩክሬኗ የማይኮላይቭ ግዛትና በመካከለኛው አገሪቱ ክፍል በመትገኘው በዲኒፕሮቭስኪ ግዛት ላይ የተነጣጠሩ ነበሩ ብሏል። የአገረ ገዢው ሰርሃሊሳክ በበኩላቸው ከአየር ተመትቶ የወደቁ ሰው አልባ አውሮፕላኖች ስብርባሪ ፓብሎ ሃራድ ከተማ በሚገኘው የኢንዱስትሪ ዞን ላይ ጉዳት ሲያደርስ በዲኒፕሮ ካለ አንድ የግል ድርጅት ላይም የእሳት ቃጠሎ እንዲነሳ ምክንያት ሆኗል ብለዋል። የተባሉት የሩሲያ ጥቃቶች ተከትሎ የትላንትናው ዕለት ኪየቭ ላይ የተገናኙት የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ህብረቱ ከአሁን ቀደም የገባውን ድጋፍ ቃል አድሰዋል። በመጨረሻም ሶስት የኒውክሌር ተመራማሪዎች የ2023ቱን የፊዚክስ የኖቤል ተሸላሚ ሆኑ። የስዊድኑ ሮያል ሳይንስ አካዳሚ ፒየር አጉስቲኒን፣ ፍሬንች ክራውዝና አን ዊሊየንን በአተሞች ላይ እንዲሁም በሞለኪውሎች ውስጥ ያሉ ኤሌክትሮኖችን በማጥናት ያደረጓቸውን ሳይንሳዊ ሙከራዎች በመጥቀስ ነው ሶስቱ የኒውክሌር ተመራማሪ ሳይንቲስቶች በፊዚክስ የዓመቱ የኖቤል ተሸላሚ መሆናቸውን ይፋ ያደረገው። አካዳሚው አክሎም ሶስቱ ተመራማሪዎች ኤሌክትሮኖች የሚንቀሳቀሱበትን ወይንም ኃይልን የሚቀይሩባቸውን ፈጣን ሂደቶች ለመለካት የሚያገለግሉ እጅግ በጣም አጭር የብርሃን ምቶች የሚፈጠሩበትን መንገድ አሳይተዋል ብለዋል። የዶክተሬት ዲግሪያቸውን ከፈረንሳይ ዩኒቨርሲቲ የተቀበሉት አጉስቲኒ በዩናይትድ ስቴትስ ኦሃዮ ዩኒቨርሲቲ የፊዚክስ ኤሜሪተስ ፕሮፌሰር ሲሆኑ የሃንጋሪ ተወላጅ የሆኑት ክራውስ በጀርመኑ ማክስ ፕላንክ የኳንተም ኦፕቲክስ የምርምር ተቋም ያገለግላሉ። የፈረንሳይ ተወላጇ ሊቪሊየ በበኩላቸው የስዊድኑ ለንድ ዩኒቨርሲቲ መምህርት ናቸው። የኖቤል ሽልማት የሚያስገኘው የሙያ እውቅናና $1,000,000 የገንዘብ ሽልማት ሶስቱ ሳይንቲስቶች ይጋራሉ። በተያያዘም ሊቪሊየ በፊዚክስ የኖቤል ሽልማት ያገኙ አምስተኛዋ ሴት ተመራማሪ ይሆናሉ። በትላንትናው ዕለት ይፋ መደረግ የጀመረው የዘንድሮ የኖቤል ሽልማት በሕክምና ሳይንስ ዘርፍ ሃንጋሪያዊው ካታሊ ኮሪኮና አሜሪካዊው ድሮ ዌዝማን ለኤምአርኤንኤ የኮቪድ ክትባት በፍጥነት መገኘት ለረዳው የምርምር ስራቸው በጋራ አሸናፊ ሆነዋል። አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
ከዓለም ዙሪያ ለተቀናበሩ ዜናዎች አሉላ ከበደ ነበረ። እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መስከረም 22 2016 ዓ.ም መሰናዷችን ይቀጥላል። የደንገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ፣ አባየው ገበያው በዌብና ማህበራዊ ድረገጽ ፕሮዲውሰርነት እንዲሁም ደግሞ ግርማ ደገፋና ሲሳይ አሸናፊ በምስልና ድምጽ ድምጽ ቅንብር ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ እንጋብዛለን። አሁን ለምሽት ወደ ያዝነው አብይ ርዕስ እንሻገር። በአማራ ክልል በቀጠለው ግጭት ምክንያት ከአዲስ አበባ ወደ ባህር ዳር የሚወስደው ዋና መንገድ የትራንስፖርት አገልግሎት በመስተጓጎሉ ከፍተኛ የመድኃኒት እጥረትና የዋጋ ውድነት እንዳጋጠመ የመድኃኒት ቤት ባለንብረቶችና ባለሙያዎች ገለጹ። የኢትዮጵያ መድኃኒት አቅራቢ አገልግሎት የባህር ዳር ቅርንጫፍ ኃላፊ በበኩላቸው የመድኃኒት እጥረቱን ለመቅረፍ በአየር ትራንስፖርት እያጓጓዙ እንደሚገኙ ተናግረዋል። አስቴር ምስጋናው ዘገባላት።
በኢትዮጵያ አማራ ክልል የሰው ህይወት የቀጠፈው ግጭት መቀጠሉን ተከትሎ ከዋና ከተማዋ አዲስ አበባ ወደ ባህር ዳር የሚወስደው ዋና የመኪና መንገድ መዘጋቱን ተገልጋዮች ይናገራሉ። ይህ ሁኔታም ወደ ክልሉ በሚገባው የመድኃኒት አቅርቦት ላይ እክል መፍጠሩን የመድኃኒት ቤት ባለንብረቶችና ባለሙያዎች በስልክ ለአሜሪካ ድምጽ ገልጸዋል። ስማቸው አየር ላይ ቢውል ችግር ሊደርስባቸው እንደሚችል ገልጸው አስተያየታቸውን በስልክ የሰጡት አንድ የመድኃኒት ቤት ባለቤትና የፋርማሲ ባለሙያ ለአሜሪካ ድምጽ ተናግረዋል።
በጣም የጥረቷለ በጥረቱ አቋያ ደግሞ ትንሽ እንዲመጣ የዋጋው መጨመር መድኃኒቶችን ልክ እንደ እንቁ ነገር ሳይዘው ተደብቀው ዋጋ ሲያወጡ ድረስ ተደብቀው ቆይቶ የሚሸጡበት መንገድ ኦርሲ አሁን ይህን የሚያስደርገው ምንድን ነው ሲባል የሀገር ያለመረጋጋት ዋናው ክርፈታሪ ይሄ ነው። ደግመን ደጋግመን የምናነጋግረው ነገር ነው። የሀገሪቱ አለመረጋጋት ጥረት ያለባቸው የስኳር ታካሚዎች፣ ግፊት ዘካሚዎች፣ በተለያየ ያው የሚያስፈልጉ እነዚህ አንድ መድኃኒት ቀረ ማለት ሌላውን የትኛው ነው የሚለው ሊያሰኘ የሚችል ነገር አይደለም። የመድኃኒት አቅርቦት ሾርቴጅ ካለ ድረስ ሁሉም መድኃኒት ተብሎ ከተሰራ ያው ለማዳን ተብሎ የሚጠበቅ ነገር ቀረ ማለት ነው።
ሌላው ባህር ዳር ከተማ ውስጥ በሚገኘው አዲስ አለም በተሰኘ ሆስፒታል ውስጥ ባለሙያ እንደሆነ የገለጸልን እና በተመሳሳይ ምክንያት ስሙ እንዳይጠቀስ የገለጸ ግለሰብ ከጸጥታ ችግርና ከመንገድ መዘጋት ጋር ተያይዞ የመድኃኒት እጥረት መከሰቱን ይናገራል።
አዲስ አለም ሆስፒታልም ተራ በማዶ የመድኃኒት ክምችትና ስርጭት ውስጥ ነው የምሰራው። በተለይ ባለው ችግር እነዚህ የጽኑ ህሙማን ይባልፋሉ የክሮኒክስ ታካሚዎች በተለይ እነሱ ለግፊት፣ ስኳር፣ ካንሰር፣ ሌሎች እነዚህ አሁን እነዚህ መድኃኒቶች በየወሩም በየሁለት ወሩም ምናምን የሚወስዱ ናቸው። እነዚህ ፐሽንቶች እኛ ክሊያንቶች አሁን በአሁኑ ሰዓት ባለው ከረንት ላይ ባለው አሁን ማግኘት አልቻሉበት ምክንያት ምንድን ነው? አሁን ከአዲስ አበባ አሁን መንገድ ዝግ ነው። ከአዲስ አበባ ወደ አማራ ክልል አይገባም። እንደፈለግ ሻታበጭ ወደ ተለያዩ ቦታ ሻታበጭ በዚህ በሆነበት ሰዓት አሁን አጠቃላይ የመድኃኒት እጥረት ተከስቷል።
በሌላ በኩል የኢትዮጵያ መድኃኒት አቅራቢ አገልግሎት ባህር ዳር ቅርንጫፍ ስራ አስኪያጅ አቶ አምሳሉ ጫኔ መንገዱ ቢዘጋም የመድኃኒት አቅርቦቱ በአየር ትራንስፖርት በካርጎ ጭነት ማቅረብ በመቀጠሉ ችግሩ እየተቀረፈ እንደሆነ ለአሜሪካ ድምጽ ተናግረዋል።
ወደ 5 ፍላይቶች ናቸው እንግዲህ እስካሁን ድረስ ሙሉ ካርጎ ጭነት እየመጣ ያለው። በቀጣይ ከነገሮች ጋር የሚገቡ ጭነቶች አሉ።
በካርጎ የሚመጡት መድኃኒቶች ገና እየደረሱ ነው?
መጥተዋል እንጂ መጥተው ያው በአንዴ ሁሉም አይደለም ተሟልተው የሚመጣው። ፕራዮሪቲ እየሰጠን ለምሳሌ የተወሰነ ስቶክ ካለን የሌለንን ታመጣለች ማለት ነው። ያን ያህል እንዲያውም የከፋ ችግር አለ ብዬ ብዙም እንትናን መምለው እንጂ ግን በተወሰነ መንገድ ያንን ሪፊል ለማድረግ የዘገየንባቸው በተለይም ስራ ጎጃም አካባቢ ነበር። እሱም አይቲንክ አከምፕሊሽ አድርገናል። አሁን በአነፈው ሳምንታት ወደ 3 መኪናዎችን ልከን ሪፊል አድርገናል። አሁን የበለጠ ደግሞ እሱን ማጠናከር የምንቀጥልበት ሁኔታዎች ይኖራሉ። በተለይ አሁን በደሴ በኩል ሪላቲቭሊ የተሻለ ስለሆነ ደግሞ በጣም ከባድ የሆኑ ለምሳሌ ግሉኮስ የሚባል ሰርጂካል ግላቭ እንዲህ በጣም በልክ የሆኑና በካርጎም ትንሽ የሚያስቸግሩ አይተሞችን ደግሞ በላንድ በደሴ በኩል ዞሮ እንዲመጣ ያደረግንባቸው ሁኔታዎችም አሉ። ተቋማቱ በተለይ ገዝተው የሚወስዱትን መድኃኒት በክሬዲት የሚሆን በካሽ ያው የመምጣት እንትኑ ካልሆነ በስተቀር እኛ ጋር መጥተው ምንም እንትን የለም እና ሪላክስ አሁን ብዙዎቹ እየመጡ እየወሰዱ ያለበት እየገዙ ያለበት ሁኔታ ነው ያለ።
ነዋሪዎቹ ከእጥረቱና ከውድነቱ በተጨማሪ ምርመራ ለማድረግም ችግር እንደገጠማቸው ይናገራሉ። አንድ አስተያየቱን ያለ ስም በድምጽ ብቻ መስጠት የፈለገ ግለሰብ ገጠመኝ ያለውን እክል ይናገራል።
ሰሞኑን ከቅኝ ጋር የቼክ ምርመራ ማድረግ ፈልገን ከጋብቻ በፊት እና ከተማ ውስጥ ያሉ ጤና ጣቢያም ሆስፒታልም ዋናው ሆስፒታል ድረስ ማለት ነው ለመመርመር ፈልገን ማግኘት አልቻልንም። በጣም ከፍተኛ ችግር ነው የገጠመን።
ስንት የጤና ተቋማት ሄዳችሁ?
እንግዲህ የግል ተቋማት 3 ጋምቢ ሂደናል፣ ኪዳ ንብረት ሂደናል፣ ሜሪስቶፕ ሂደናል፣ ቤተሰብ መምሪያ ሂደናል። ከዋን ሆስፒታል ያለ የኤችአይቪ ማዕከል አለ አይደል? ከዛም የለም አሁን ጤና ጣቢያ ነው አለ ያሉና ከሱም ይከሳኛል። ከዛም አላስተናገዱ። ደግሞስ ወደ 7 አካባቢ የጤና ተቋማት ከግልም ከመንግስትም ይደና ማግኘት አልቻለም።
ይበንዲ እንዳለ የአማራ ክልል መንግስት ኮሙኒኬሽን ቢሮ ዛሬ በጽሁፍ ባወጣው መግለጫ በክልሉ ያጋጠሙ ችግሮችን በሰለጠነ መንገድ ለመፍታት እንደሚገባ ጥሪ አቀርቧል። የሐሳብ ልዩነትን በጠመንጃ አፈሙዝ ለመፍታት እየተንቀሳቀሱ ያሉ ኃይሎችን ወደ ጎን በመተው በእጁ የገባውን አንጻራዊ ሰላም ዘላቂ እንዲሆን መስራት አለበት ሲልም ቢሮ በመግለጫው ለህዝቡ ጥሪ አቀርቧል። በብዙዎቹ አካባቢዎች የተፈጠረውን አንጻራዊ ሰላም የበለጠ በማስፋት የህዝቡን የሰላምና የልማት እንቅስቃሴ ወደ ነበረበት መመለስ እንደሚገባ ገልጿል። ቢሮ ይሄንን ይበል እንጂ የክልሉ አብዛኛው አካባቢዎች ባለው የሰላም እጦት የተነሳ የስልክና የትራንስፖርት አገልግሎት እንደተቋረጠ ይታወቃል። ለአሜሪካ ድምጽ አስቴር ምስጋናው።
ዋሽንግተን ዲሲ ከሚገኘው ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት መስከረም 22/2016 ዓመተ ምህረት መሰናዷችን ይቀጥላል። ለምሽቱ ያዝነው አብይ ርዕስ ተጠናቋል። የትንታኔው መጽሔት እናልፋለን። በሲዳማ ክልል በሐዋሳ ከተማና በዞኖች አስተዳደር ሰዎች ያለ ፍርድ ቤት መጥሪያ እየተያዙና እየታሰሩ እንደሚገኙ የሲዳማ ፌዴራሊስት ፓርቲና የታሳሪዎች ቤተሰቦች ለአሜሪካ ድምጽ ገለጹ። የሲዳማ ፌዴራሊስት ፓርቲ እንደገለጸው ከተያዙት ግለሰቦች 3ቱ የፓርቲው አባላት ሲሆኑ ያንዳንዶቹ መኖሪያ ቤት ያለ ፍርድ ቤት ትዕዛዝ እንደተበረበረም አመልክቷል። በቀጣይ እንዲያዙ የስም ዝርዝር ወጥቶባቸዋል የተባሉ 60 የክልሉ ነዋሪዎችም ከአካባቢው እንደተሰወሩ ፓርቲው ጨምሮ አስታውቋል። የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ኢያሱ ዳዊት በበኩላቸው ለግል ጥቅም ስልጣን የሚሹ ግለሰቦች የሚነዙት የሐሰት ነው ሲሉ ትችቱን አጣጥለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ በጉዳዩ ላይ ተጨማሪ ያለው።
በሐዋሳ ከተማና በክልሉ ሌሎች ዞኖች ሰዎች በዘፈቀድ የተያዙና የታሰሩ እንደሚገኙ የሲዳማ ፌደራሊስት ፓርቲ ሊቀመንበርና የሐዋሳ ዩኒቨርሲቲ የሕግ ትምህርት ክፍል ረዳት ፕሮፌሰር ተሰማ ኤልያስ ለአሜሪካ ድምጽ በስልክ ተናግሯል።
አሁን እየተፈለገ ያለው የፓርቲ አመራሮችና ህዝቡን ወይም ህዝብን ድምጽ ሆኖ የሚታገሉትን ነው። አጠቃላይ ወደ 60 አካባቢ ሊስት አድርጎ ነው በየቤቱ አሰሳ እያደረጉ ያሉት። ግብረ ኃይል ነው ብሎ ያቋቋሙት ሳይለንስ ለማድረግ የተለያዩ ወረዳዎችን ተመሳሳይ ድርጊት እየተደረገ አሁን አጠቃላይ የፓርቲ አመራሮችም ሆነ ወጣቶች በስደት ላይ ናቸው እያሳደዱ። በዚህ ሰዓት ሆን እንደሩ በሚታረክበት ሰዓት ጌታውን ገና ላይ የሚባል በባንሳ ወረዳ አመራራችን ተይዟል። ሌላም ጉራ ወረዳ አንድ ወጣት ከፓርቲያችን አመራር ታስሯል። ሶስት ሰው ነው እስካሁን ድረስ ያዙት።
በፓርቲው አባሎችና አመራሮች ላይ የተደረገ ነው ያሉትን አሰሳና ህግን ያልተከተለ እስር ለማሳወቅ ፓርቲያቸው መግለጫ ማውጣቱንም ፕሮፌሰር ተሰማ አክለው ገልጿል። ሌላዋ የጸጥታ ኃይሎች አጥር ዘለው ወደ መኖሪያ ቤታቸው እንደገቡ የገለጹት ወይዘሮ ብራቱ በቀለም የሶስት ልጆች እናት ናቸው። ባለቤትን ለመያዝ የፍርድ ቤት ትዕዛዝ ሳይዙ ቤት ድረስ መጡ የሚሉት ወይዘሮ ብራቱ ቤታቸውን እንደበረበሩባቸው፣ ነገር ግን ባለቤታቸው ቤት እንዳልነበሩና በወቅቱ እንዳልተያዙ ተናግሯል። ባለቤት ከወንጀል ድርጊት የራቀና ሰርቶ የሚያድር የኮሌጅ አስተማሪ ነው ሲሉም እርምጃውን ተከላክሏል።
እኛም የምናገረው ወንጀለኛ አይደለም፣ ወንጀል የሚሰራ ሰው አይደለም፣ ከቀድሞም ጀምሮ ወንጀል ያለበትም የሚገኝም ሰው አይደለም። ቢጠረጥር እንኳን ይፈልጉታል ብዬ የሚጠረጥረው ስለሚጽፍ ሀሳብ ስለሚናገር፣ ያው እውነተኛ ሰው ነው ይናገራል። ይሄ ለምን ይሆናል ይላል፣ ይጠይቃል የትም ቦታ ብሄድ ማንንም ማለት ነው። ሶሻል ሚዲያ በራሱ ገጽ ላይ ይጽፋል። ይሄ ነገር ወንጀል ነው ተብሎ የሚባለውን ነገር እንደማያደርግ እርግጠኛ ነኝ። ትክክል አይደለም ብሎ የምለውን የራሱን ሀሳብ ያራምዳል።
ለግል ጥቅም ስልጣንን የሚሹና ለዚህም የክልሉ ሰላምና አንድነትን የሚበጠብጡ ግለሰቦች እንዳሉ የተናገሩት የክልሉ መንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ኢያሱ ዳዊት ደግሞ ያለ ፍርድ ቤት ትዕዛዝ የታሰረ ሰው የለም ሲሉ ክሱን አስተባብሏል።
እርምጃ ወስደን ማረሚያ ቤት የገባ ግለሰቦች የሉ፣ በዛ ልክም የተከደበት ነገር የለውም። ግን ይሄ ማለት ቀድሞውኑ እንደዚህ አይነት ነገሮች መንግስት ያደርጋል ብሎ በፍርሃት የሚያደርጉትና ቀድሞ ድረሱልኝ ጥሪ ካልሆነ በስተቀር እንደዚህ አይነት ነገሮች የሉም። መንግስት ግን እንደ መንግስት ወንጀለኛ ነው ህጉና በሰዓቱ መሰረት ወንጀለኛ የሆነ ግለሰብ ይጠየቃል። ከዛ ውጪ ግን ደግሞ በማስ የሚታሰር ግለሰቦች ይኖራሉ ብለን አንጠብቅም። ህዝቡን ከህዝብ ጋር የሚያጋጩ ህዝብንና መንግስትን የሚያጋጩ ሁኔታዎች ሲፈጠሩ መንግስት ባለው ኃላፊነት መሰረት ያው ህግ የማስከበር ስራዎችን ይሰራል።
ቁጥራቸው 60 ሚደርስ ሰዎች ዝርዝራቸው ወጥቶ እየተፈለጉ ነው እኮ የሚባለው። አቶ ያሱ
ቁጥራቸው 60 የሚሆኑ በዚህ ልክ ይታሰራሉ ይፈለጋሉ ተብሎ በመንግስት መግለጽ ነገሮች የሉም። 60 የሚሆኑ ከዛ በታችም 6 የሚሆኑ መንግስት ስልጣናቸው 70 ናቸው እያለ የሚሄድበት ነገሮች የሉም።
የክልሉ የሰላምና ጸጥታ ቢሮ በበኩሉም በክልሉ ህዝቦች መካከል ልዩነት ለመፍጠርና ግጭት ለማነሳሳት በስውር የተንቀሳቀሱ ናቸው በተባሉ አካላት ላይ ህጋዊ እርምጃ እንዲወሰድ በሲዳማ ብሔራዊ ክልላዊ መንግስት የጸጥታ ግብረ ኃይል እንደተወሰነም በፌስቡክ ገጹ ባወጣው አጭር መግለጫ አስታውቋል። የሲዳማ ፌዴራሊስት ፓርቲ ሊቀመንበርና የአዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር ተሰማ ኤልያስ የክልሉ መንግስት ይህን ያደረገ ያለው አስተዳደሩ እንዳለበት የሚነገሩትን የለብነት የስርዓት አልበኝነትና የመልካም አስተዳደር ችግሮች እንዳይጋለጥበት ነው ሲሉ እርምጃውን ተችቷል።
አጀንዳ ለመቀየር እነዚህ ሰዎች ናቸው እኛን ቅቡልነት ያሳጡ ነው የሚል አይነት አመለካከት ይመስላል። እንደዛ አይነት ነገር ነው ያለው በክልል ውስጥና ይሄ ነው የህዝብ ቅቡልነት ያጡበትን ነገር በንጹህ ወጣትና በንጹህ የሚታገለው ኃይል ላይ አጀንዳውን ወደዛ ለማሳለፍ ነው እየተንቀሳቀሱ ያሉት።
የመንግስት ኮሙኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ኢያሱ ዳዊት ባንጻሩ የፓርቲው መግለጫ ተራ ወንጀልና ፍሬ ሐሳብ የሌለው ያሉባልታ ክስ ነው ሲሉ አጣጥለውታል።
በመግለጫው ላይ የተረሱ ጉዳዮች ሆነ የሌሉ ግን በቅዠት መልክ ናሬት የተደረጉ ከመሆናቸውም በለና በውረታ ጀምራል፣ በዛቻ ጀምራል። ስለዚህ እንደዚህ አይነት መግለጫዎች ያው መግለጫ ናቸው ብለን የምንወስድበት ነገሮች የሉም። አንዳንድ ግለሰቦች ግን በራሳቸው ልክ ስልጣን ፈልጎ ያጡ በአቋራጭ ስልጣን ለመውጣት የሚታትሩ ግለሰቦች ይጠፋል ተብሎ አይጠበቅም። እነዚህ ግለሰቦች በሶሻል ሚዲያ ላይ አሁንም ቅድም እንዳን እንደሚያነሳው ትላልቅ የመንግስት ባለስልጣናትን እንዲሁም አለፍ ስል ደግሞ ከጎሳም ጭምር የሚሳደቡ ግለሰቦች አሉ። እሱ ደግሞ የፕሬስ ህጉም አይፈቅድም። በህግ መሰረት ተጣርቶ ግለሰቦች በህግ ጥላ ስር ሊሆኑ ይችላሉ። ዋና ቁም ነገር ግን መንግስት መምራት አልቻለም የሚባለው ነገር ቅዠት ነው።
የቢሮ ምክትል ኃላፊ ይህን ይበሉ እንጂ የክልሉ ፕሬዝዳንት አቶ ደስታ ሌዳሞ ከሳምንታት በፊት በሰጡት መግለጫ በክልሉ ለብነት እንደ ወረርሽኝ ተዛምቷል ሲሉ ተሰርቆ የተሸጠውን የአፈር ማዳበሪያ እንደ አብነት ጠቅሰው ተናግሯል። የቀድሞ የአዋሳ ከተማ ከንቲባን ጨምሮ ማንነታቸው በውል ያልተገለጡ 25 ባለስልጣናት በዚሁ የለብነት ድርጊት ተጠርጥረው የህግ እርምጃ እንደተወሰደባቸው የክልሉ ፕሬዝዳንት ማስታወቃቸው አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
በሶማሌ ክልል የቆሎጂ መጠለያ ጣቢያ 6 ሰዎች እንደተገደሉ ኢሰመኮ ገለጸ። ክልሉ ቆሎጂን ከተፈናቃይ ጣቢያነት ወደ ከተማነት እንደሚቀይርም አስተውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሶማሌ ክልል የቆሎጂ መጠለያ ማዕከል ውስጥ የሚገኙ ተፈናቃዮች ላይ በተፈጸመ ጥቃት 6 ሰዎች እንደተገደሉ አስተውቋል። በአሜሪካ ድምጽ ያነጋገራቸውና በመጠለያ ጣቢያው ከ7 አመታት በላይ እንዳስቆጠሩ የገለጹ ተፈናቃዮች 13000 የሚደርሱ አባወራዎች በአስቸጋሪ ሁኔታ ኑሯቸውን እየገፉ እንደሚገኙም አመልክተዋል። ተፈናቃዮቹ ወደ ሌላ የሶማሌ ክልል ዞኖች ተዛውሮ መስፈርን እንደሚሹ ሲገልጹ የሶማሌ ክልልም ቆሎጂን ከተፈናቃይ ጣቢያነት ወደ ከተማነት እንደሚቀይር አስታውቋል። አዲስ ቸኮል ተጨማሪ ያለው።
የኮሚሽኑ ምክትል ዋና ኮሚሽነር ወይዘሮ ራኬ መሰለ ለአሜሪካ ድምጽ እንደተናገሩት በኦሮሚያና በሶማሌ ክልሎች የጸጥታ ኃይሎች መካከል ተፈጥሮ በነበረው ግጭት ከመጠለያ ጣቢያ ውጪ የሚኖሩ ንጹሃንም ሰለባ ሆነዋል።
ለውጡ የተከሰተው መስከረም 7 ላይ ነው። በሶማሌ ክልልና በኦሮሚያ ክልል የጸጥታ ኃይሎች መካከል የተፈጠረው የተኩስ ልውውጥ በአቅራቢያው የሚገኘውን የቆሎጂ የተፈናቃዮች መጠለያ ጣቢያ ውስጥ የሚኖሩ 6 የሚሆኑ ሰዎች ሞተዋል፣ ሌሎች ቆስለዋል። እንዲሁም በአካባቢው የሚኖሩ ሲቪሊያኖች ለሞትና ለአካል ጉዳት ተዳርገዋል።
በባቢላ አካባቢ ለረጅም ጊዜ ሲንከባለል በቆየ የገባኛል ጥያቄ መነሻነት በተፈጠረ በዚሁ ግጭት በተፈናቃዮች ላይ ደረሰው ጉዳት ኢትዮጵያ የፈረመችውን የካምፓላ ስምምነት እንደሚጥስ ምክትል ኮሚሽነሩ አስታውቀዋል።
ተፈናቃዮች መጠለያ ጣቢያ ጥበቃ ያስፈልጋል። በኢትዮጵያም ባጸደቀችው የአፍሪካ ካምፓላ ኮንቬንሽን ተብሎ የሚታወቀው ካምፓላ ስምምነት የተፈናቃዮች ጥበቃና ደህንነትን ለማረጋገጥ የወጣው ስምምነት ላይም ኢትዮጵያ የገባችሁ ግዴታ አለ የተፈናቃዮችን መጠለያ ጣቢያ አካባቢ የሲቪሊያን ባህሪ እንዲኖረው ጥበቃ ማድረግ ግዴታ ገብቷል ኢትዮጵያ በዛ መልኩ ያንን አካባቢ ደህንነቱን ጥበቃውን ጸጥታውን ማስከበር ሲገባ በውስጡ ያሉ ተፈናቃዮች ለአደጋ መዳረጋቸው በጣም አሳሳቢ ስለሆነ ይህ ሁኔታ ለሚቀጥለውም እንዲታረም አሁንም ተጎጆች የጉዳት ካሳ እንዲሁም ደግሞ የጸጥታ ኃይሎች ግዴታቸውን ያልተወጡ የጸጥታ ኃይሎች ምርመራ ተካሂዶ ተጠያቂነት እንዲረጋገጥ ነው ከሐሳብ ያቀረብነው።
ከግጭቱ አስቀድሞ ተፈናቃዮቹ በርካታ ግብዓቶች ባልተሟሉበት ሁኔታ ተቸግረው ይኖሩ እንደነበር ወይዘሮ ራኬብ አስተዋል። የቆሎጂ ነዋሪው አቶ አብዲ ሰላም ራኬም ይህንን የምክትል ኮሚሽነሩ አስተያየት ይጋራዋል።
አንጅሩክኛ አፍፉንኪያ ጉያ ሰዲ ባቲ ሰዲ ባራኩማላ ማፍቶር ባፍፉንኪያ ወጋተ ደዲዚ ደማ
እኔ እዚህ የመጣሁት በ2007 ሶስተኛው ወር ላይ ነው። 8 አመት ሊሆነኝ ነው አሁን። የዛኔም ንብረታችንና እንስሳቶቻችን ተዘርፈን ነው ወደዚህ ቦታ የተሰደድነው። ዛሬም ህይወት የለንም። ቤተሰቦቻችን ተሰደዋል። የምንበላውና የሚጠጣ የለንም። ችግር ውስጥ ነን።
በኦሮሚያና በሶማሌ ክልሎች የጸጥታ ኃይሎች መካከል ተከስቶ በነበረው ግጭት የሞቱ ተፈናቃዮችን ቁጥር 23 ያደርሰዋል። ሆኖም የኢትዮጵያ ሰብአዊ መብቶች ኮሚሽን በመጠለያው የተገደሉ ተፈናቃዮች ቁጥር 6 ናቸው ብሏል። ከ7 ዓመት በፊት የተቋቋመው የቆሎጂ መጠለያ ጣቢያ በወቅቱ እንደ ጊዜያዊ ማረፊያ አገልግሎት ቢጀምርም እስካሁንም በርካታ ተፈናቃዮች አባሮች እየኖሩበት ነው። በኦሮሚያና በሶማሌ ክልሎች መካከል ከ7 ዓመት በፊት በነበረው ግጭት ከሶማሌ ክልል 1 ሚሊዮን ከኦሮሚያ ክልል ደግሞ 800,000 ገደማ ሰዎች እንደተፈናቀሉ በወቅቱ የወጡ የነበሩ ሪፖርቶች አመልክተዋል። በኦሮሚያ ክልል በኩል ከነበሩት 1 ሚሊዮን ተፈናቃዮች የተወሰኑት ወደ ቀያቸው ሲመለሱ የተወሰኑት ደግሞ ሌላ ቦታ እንዲቋቋሙ መደረጉን ከዚህ ቀደም የነበሩ የኦሮሚያ ክልል ባለስልጣናት ሲናገሩ ተሰምተዋል። በተጨማሪም በሶማሌ ክልል ድሬዳዋን ጨምሮ በተለያዩ ቦታዎች የነበሩ ተፈናቃዮች የተወሰኑት ሲቋቋሙ ቆለጂ ግን እስካሁን ከነ ተፈናቃዮቹ አለ። በአሁኑ ሰዓት ከ13,000 በላይ አባወራዎች በቆለጂ እንደሚገኙ የሶማሌ ክልል የአደጋ ስጋት ቅነሳና መልሶ ማቋቋም ዳይሬክተር አቶ ዩሱፍ ኡስማን ይናገራሉ። ከነዚህ መካከል 1453 አባወራዎች ብቻ ወደ ሌሎች የሶማሌ ክልል ዞኖች ተወስደው እንዲቋቋሙ ተደርጓል። በያዝነው በጀት ዓመትም ከ1000 በላይ አባወራዎች ወደ ሌሎች ቦታዎች ለማስፈር የታቀደ ሲሆን 5000 የሚደርሱ አባወራዎች ግን ቆለጂ ከተፈናቃይ መጠለያ ጣቢያነት ወደ ከተማ አስተዳደርነት ተቀየራ እዚያው ቋሚ ነዋሪ እንዲሆኑ መታሰቡን ጠቁመዋል። ለዚህም ቆለጂ ላይ የውሃ ኤሌክትሪክና መሰል መሰረተ ልማቶች መሟላታቸውን እንደ ጥሩ ግብዓት ያነሱታል።
አሁን የመንግስቱ እቅድ ለወደፊቱ ኢንቨስትመንት ተደርጓል። ቆለጂ ወተር ሰፕላይ ፓይፕላይን ትምህርት ቤቶችም ደናውም ስለዚህ ይሄ ኢንቨስትመንት ተላጥይ ለመሆን የመንግስቱ ለወደፊቱ እቅድ 5000 አባወራ ሲኢንተግሬት ለማድረግ ቆለጂ ውስጥ ማለት ነው።
ከዛው ቆለጂን ራሱ ወደ ቋሚ መኖሪያነት ቋሚ ከተማነት ለመቀየር ማለት ነው።
ለማቀየር ሄድ ሎኬሽን ስንጨርስ ከዛ በኋላ ሪኢንተግሬሽን ለማስተራፍ ነው የመንግስት ወጥ
ቆለጂ ያሉ ተፈናቃዮች እነሱን ፍላጎት ጠይቃቸዋል።
ካም በፊትም ጠይቀናል። አሁን ደሞ እንደ አዲስ ገብተን ነዋሪዎቹ ወይ ሶስት ኮሚኒቲ ጋር ዲስካስ እናደርጋለን። እኔ እንደነገርኩ በሰርፌው ያን ኢንቴንሽን ሰርፌው ለመስራት ይሄ አምስቲሺ አባወራ እዛ መኖር ይፈልጋለን ያሉ ተፈናቃዮች ናቸው።
በሶማሌ ክልል በሚገኙ ተፈናቃዮች ላይ ተካሂዶ በነበረ ጥራት 10% ብቻ ወደ ኦሮሚያ ክልል የተወለደ ቀያቸው መመለስ እንደሚፈልጉ ሲገልጹ፣ ቀሪዎቹ በዛ በቆለጂ ወይም በሌሎች የሶማሌ ክልል ዞኖች መስፈር እንደሚፈልጉ ማስታወቃቸውን አቶ ዩሱፍ ይናገራሉ። የቆለጂ መጠለያ ነዋሪው አቶ አብዲ ሰላምም እዚያው በቆለጂ መቆየት ከሚፈልጉት መካከል ነው።
ኤሌክትሪክ የስልክ አገልግሎት ቦታው እንደ ከተማ ተቋቁሞ ፕላን እንዲሰራልን እንሻለን። የጤና አገልግሎት መስጫ ተቋም ትምህርት ቤትና ሌሎች አስፈላጊ ነገር ተሟልተውልን ከተማው እንዲዋቀርልን እንሻለን።
በቆለጂ ውስጥ ለበርካታ ዓመታት በርዳታ የቆየው አቶ አብዱ ሰላም ቆለጂ ከተማ አስተዳደር ብትሆን በሚል እንደምትተዳደር ሲጠየቅ ያለውን አቅምና ችሎታ ተጠቅሞ ህይወቱን ለመምራት እንደሚንቀሳቀስ ይናገራል። ቆለጂን ከመጠለያነት ወደ ከተማነት መቀየር ግን ጊዜው ሊወስድ እንደሚችል ተነግሯል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ኬንያውያን መንግስታቸው የፖሊስ ኃይሎችን ወደ ሄቲ ለመላክ ባቀረበው ሐሳብ ላይ ጥያቄ እያነሱ ነው። ለተደራጁ ወንጀለኛ ቡድኖች በሄቲ ያደረሱ ያለውን ጥቃት ለመቀነስ በሚደረገው ጥረትን ለመደገፍ የኬንያ መንግስት 1000 የፖሊስ ኃይል ወደ ሄቲ ለመላክ ዝግጁ መሆኑን ቢገልጽም ኬንያውያን በመንግስታቸው ውሳኔ ላይ የተደበላለቀ ስሜትን አንጸባርቀዋል። አንዳንዶች ጥሩ ሐሳብ ነው ሲሉ፣ ሌሎች ስጋታቸውን በመግለጽ ላይ ይገኛሉ። የአሜሪካ ድምጽ ኢና የናይሮቢ ቢሮ ኃላፊ ማርያማ ዲያሎ ለጠናቀረችውን ዘገባ ስመኝሽ ቆየ እንደሚከተለው ተቀርበዋለች።
የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተደራጁ ወንጀለኞች ቡድን በመታመስ ላይ ባለችው ሄይቲ የፖሊስ ኃይሉን ለማገዝ ኬንያ ከተለያዩ ሀገራት የተውጣጡ ወታደሮችን ለመምራት ያቀረበችውን ምክረ ሐሳብ ማሳለፉን ተከትሎ የኬንያ ፕሬዝዳንት ደስታቸውን ገልጸዋል። ሰኞ ዕለት በመንግስታቱ ድርጅት የተካሄደውን የድምጽ አሰጣጥ ተከትሎ የኬንያው ፕሬዝዳንት ዊሊያም ሩቶ ባደረጉት ንግግር ሀገራቸው ከ20 አመታት በኋላ ለመጀመሪያ ጊዜ በካሪቢያን ሀገራት ወደምትገኘውና የተደራጁ ወንጀለኞች ግድያ፣ ጠለፋና አስገድዶ መድፈር ወደሚፈጽሙባት ሀገር ሰራዊቷን ለመላክ እንድትችል በመወሰኑ የተሰማቸውን ገልጸዋል።
I pleaded for a resolution under chapter 7 of the charter.
በመንግስታቱ ድርጅት ቻርተር ምዕራፍ 7 መሰረት የሄይቲ ብሔራዊ ፖሊስ ለሄይቲ ህዝብ የመሰረተ ልማትና ንብረት ጥበቃ ማድረግ እንዲችል አቅማቸውን ለማሳደግ የሚችሉበት ድጋፍ መስጠት የሚያስችል ድንጋጌ የያዘ የውሳኔ ሐሳብ እንዲጸድቅ ተማጽኜ ነበር። ዛሬ የጸጥታው ምክር ቤት ይህንን ውሳኔ ሐሳብ በማሳለፍ ትሬም በቀጥታ በመመለሱ ደስተኛ ነኝ።
የኬንያ ፕሬዝዳንት በጸጥታው ምክር ቤት ውሳኔ ደስታቸውን ይገልጹ እንጂ በሄይቲ የተደራጁ ወንጀለኛ ቡድኖችን ጥቃት ለማስቆም ኬንያ 1000 የፖሊስ ኃይል ለመላክ መወሰኗ በኬንያውያን ዘንድ መከፋፈል ፈጥሯል። ቪክቶር አዲያምቦ የናይሮቢ ነዋሪ ነው።
There are countries much stronger than us.
ቀድሞው ጣልቃ ሊገቡ የሚችሉ ከኛ የበለጠ ጠንካራ ሀገራት አሉ። በመጀመሪያ ደረጃ በሄይቲ የተደራጁት ወንጀለኛ አካላት ፖሊስ አይመስለኝም የሚያስፈልጋቸው፣ ወታደሮች ናቸው የሚያስፈልጉት።
ሌላኛው ኬንያዊት ሊሊያን ዋንጅሩም እንዲሁ ሐሳቧን ታጋራለች።
I think that the Kenyan police force is a force that we have.
የኬንያ ፖሊስ አንድ ያለን የምንተማመንበት ኃይላችን ነው። የእነሱን አቅም የምንጠራጠርበት ምንም ምክንያት የለም።
ሄይቲ ከኬንያ በብዙ ሺህ ማይሎች ርቃ በካሪቢያን ውስጥ የምትገኝ መሆኗ ምንም እንቅፋት እንደማይፈጥር የኬንያ መንግስት አስታውቋል። የውጭና ዲያስፖራ ጉዳዮች ካቢኔ ጸሐፊ አልፍሬድ ሙቷ በቅርቡ ባደረጉት ንግግር ኬንያ ከተለያዩ ሀገራት የተውጣጡ የፖሊስ አካላትን ለመምራት ዝግጁ መሆኗን አስታውቀዋል።
We've got other African nations that are coming on board. We've got other nations from all the world.
ሉቺ አፍሪካ ሀገራትም አብረውን ይቀላቀላሉ። በተለያዩ ዓለም ክፍሎች የሚገኙ ሀገራትም አሉ። እነሱ የሚሉት ኬንያ ይሄንን ቡድን የምትመራ ከሆነ ስኬት ይኖራል ነው። ስለዚህ ይቀላቀሉናል።
በቅርቡ በኬንያ ጉብኝት ያደረጉት የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስቲንም የኬንያን እቅድ አድንቀዋል።
And we intend to work with the United States Congress to provide up to $100 million in support.
ከዩናይትድ ስቴትስ ምክር ቤት ጋር ተነጋግረን እስከ 100 ሚሊዮን የአሜሪካ ዶላር የሚደርስ ድጋፍ ለመስጠት እናስባለን። ሌሎችም የዓለም አቀፉ ማህበረሰብ አባላት የኬንያን መልካም ምሳሌ እንዲከተሉ እናሳስባለን።
ኦስቲን ይህን የተናገሩት ከኬንያ አቻቸው ኤደን ዱዋሌ ጋር በናይሮቢ በተገናኙበት ወቅት ሲሆን ዱዋሌ በበኩላቸው ይህን ብለዋል።
Kenya has a very long history of global peacekeeping.
ኬንያ በዓለም ሰላም በማስከበር የረጅም አመታት ታሪክ ያላት ሀገር ናት። በኮሶቮ፣ በናሚቢያና በሌሎች ቦታዎች ነበር። አሁን ደግሞ በሶማሊያና በዲሞክራቲክ ሪፐብሊክ ኦፍ ኮንጎ አለን። በትግራይ የክትትልና ግምገማ አስተራር ውስጥም የኛ መኮንኖች አሉ።
ያም ሆኖ ግን የቀድሞ የኬንያ መከላከያ ሚኒስትር ኢዩጂን ዋማልዋን ጨምሮ ሌሎች ኬንያውያን በዚህ ሐሳብ አይስማሙም።
First of all, I mean, what interest would we have to be in Haiti?
በመጀመሪያ ደረጃ ከሄይቲ 12000 ኪሎ ሜትር ርቀት የምትገኘው የሶስተኛ ዓለም ሀገር ሆነን ሄይቲ ውስጥ ለመገኘት የሚያስችል ምን ፍላጎት አለን? አብዛኞቹ የሰራዊቶቻችን አባሎች ሄይቲያኖች ጋር ለመነጋገር ፈረንሳይኛ ወይንም ክሬል መናገር እንኳን አይችሉም። ይሄ በራሱ ችግር ነው። በጠመንጃ የሚካሄድ የከተማ ውስጥ ጦርነት ባለበት እንደዚህ ያለ ውስብስብ የጸጥታ ሁኔታ ውስጥ ለመሳተፍ የሚያስችል ስልጠናና ዝግጅት ለማድረግ እንኳን ችግር ይፈጥራል።
በኬንያ የመጣኔ ሀብት ባለሙያና የፖሊሲ ተንታኝ የሆኑት ቪንሰንት ኪምሶን በበኩላቸው ኬንያ ያቀረበችው ውሳኔ ከዚህ በፊት ታይቶ የማይታወቅ መሆኑን አስመረውበት የመርዳት ሐሳቡን አድንቀዋል።
It's unprecedented. We only get to hear about Haiti if it's
in Haiti የምንሰማው ራሱ ወይ የተፈጥሮ አደጋ ካለበለዚያ ደግሞ የጸጥታና የፖለቲካ አለመረጋጋት ችግር ሲኖር ነው። ነገር ግን የሄቲ ህዝቦች የአፍሪካ ዝርያ አላቸው። እኛ አንድ የኡቡንቱ ፍልስፍና አለን። እኔን መሆን የቻልኩት በአንተ ምክንያት ነው። አንተ በመሆንህ እኔ እኔን መሆን ይችላል የሚል ስለዚህ ፖለቲካውን ከመሃል ስናወጣ አንድ በሽግግር ላይ ያለ ጎረቤት ለመርዳት መወሰኑ በሰፊው የአፍሪካ አውድ ውስጥ ስናየው የሚደነቅ ነገር ነው።
ኪምሶምፕ የኬንያ አስተዳደር ያሳለፈውን ውሳኔ እንደሚደግፉ ቢገልጹም መንግስት የበለጠ ግልጽ መሆንና ከኬንያ ህዝብ ጋር የበለጠ መነጋገር አለበት ሲሉ ሐሳባቸውን ገልጸዋል። በማርያም አዲያሎ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በአሜሪካ ኮንግረስ መከፋፈል ባለበት በአሁኑ ወቅት እና በኔቶ ቃል ኪዳን ውስጥ ደግሞ አዲሱ የስሎቫኪያ ፕሬዝዳንት ሀገራቸው ለዩክሬን ስለምትሰጠው ድጋፍ መቀጠልን በተመለከተ ጥርጣሬ ውስጥ በሚገኙበት ሁኔታ ዋይት ሃውስ ለዩክሬን የሚሰጠውን ድጋፍ ለመቀጠል እንደቆረጠ ፕሬዝዳንት ባይደን አመልክተዋል። የምዕራቡ ዓለም ለዩክሬን የሚያደርገውን ድጋፍ በተመለከተ መሰንጠቅ ወይም የሐሳብ መከፋፈል ገጥሞታል። ፕሬዝዳንት ባይደን ደግሞ የኮንግረስ ሪፐብሊካን አባላት 24 ቢሊዮን ዶላር እርዳታ ለዩክሬን እንዲሰጥ እርዳታቸውን እንዲያሳዩ በመማጸን ላይ ይገኛሉ። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ጥንቅር እንግድ ወልዴ እንደሚከተለው ያቀርባል።
የምዕራቡ ዓለም ለዩክሬን የሚያደርገው ድጋፍ መሰንጠቅ ገጥሞታል። ፕሬዚደንት ባይደን ደግሞ የኮንግረስ ሪፐብሊካን አባላት 24 ቢሊዮን ዶላር እርዳታ ለዩክሬን እንዲሰጥ ድጋፋቸውን እንዲያሳዩ እየተማጸኑ ነው። የአሜሪካ መንግስት እስከሚቀጥለው 6 ሳምንት ድረስ ስራውን እንዲቀጥል ባለፈው ሳምንት መጨረሻ ኮንግረሱ ጊዜያዊ በጀት አጽድቋል። ያ በጀት ግን ለዩክሬን የሚሰጥን እርዳታ አይጨምርም። ከ19 ወራት በኋላም ጦርነቱ ተጠናክሮ የመቀጠሉ ጉዳይ አሳሳቢ ሆኗል። ለዩክሬን የሚሰጠውን እርዳታ በተመለከተ ተጠያቂነትን ያነሱ የሁለቱንም ፖለቲካ ፓርቲ የኮንግረስ አባላት ፕሬዝዳንት ባይደን በመማጸን ላይ ናቸው።
I hope my friends on the other side keep their word about support for Ukraine.
በሌላው ወገን ያሉት ወዳጆቼ ለዩክሬን የሚሰጠውን እርዳታ በተመለከተ የገቡትን ቃል ይጠብቃሉ ብዬ ተስፋ አድርጋለሁ። ለዩክሬን የሚሰጠው እርዳታ እንደሚደግፉ ድምጽ ሰጥተዋል። በማንኛውም ሁኔታ ለዩክሬን የሚሰጠው እርዳታ ማቋረጥ የለብንም። ዩክሬን ኮረራና ከጭካኔ ራሷን ለመከላከል የምታደርገውን ጥረት ለመደገፍ ውሳኔውን ለማጽደቅ አፈጉባኤው የሚያስፈልጋቸውን ድጋፍ ለማግኘት የገቡትን ቃል ያከብራሉ ብዬ ጠብቃለሁ።
የኔቶ አባል የሆነችው ስሎቫኪያ አዲስ ፕሬዝዳንት በምርጫ ዘመቻቸው ወቅት ሀገራቸው ለዩክሬን አንድም ጥይት አትልክም ማለታቸውም አሳስቧል። የዋይት ሃውስ ቃል አቀባይ ካሪን ዣን ፒየር ትናንት ሰኞ ለቪኦኤ እንደተናገሩት በሀገር ውስጥ ያለው ግፊት እያየለ ቢመጣም አስተዳደሩ አሁንም ቁርጠኛ ነው።
NATO alliance it's the strongest that it's ever been because of what this president's leadership has been.
በፕሬዝዳንቱ አመራር የኔቶ ቃል ኪዳን ማህበር ከመቼውም ጊዜ በበለጠ ተጠናክሯል። ከአጋሮቻችንና ከኛ ጎን ከቆሙት ጋር ንግግሩን እንቀጥላለን። ነገር ግን ልብ አድርጉ፣ የምክር ቤቱ ሪፐብሊካኖች እያደረጉ ያሉት ምንም የሚጠቅመን አይደለም። አይጠቅመንም።
ትናንት በኪቭ የአውሮፓ የውጭ ጉዳይ ሚኒስትሮችን የሰበሰቡት የዩክሬን ፕሬዝዳንት ቮሎዲሚር ዘሌንስኪ በአንድነት መቆም አስፈላጊ መሆኑን አጽንኦት ሰጥተዋል።
Our victory explicitly depends on our cooperation. The more powerful and principled
ጥላችን በመናደርገው ትብብር ላይ ይወሰናል። መር ላይ የተመሰረተ ኃይል ያለው እርምጃ በወሰድን ቁጥር የጦርነት ባጭር ጊዜና በፍትሃዊ መንገድ የሚያበቃበት ሁኔታ ይፋጠናል። ይህም የግዛት ሉዓላዊነታችንን መልሶ ያጎናጽፋል፣ ለመላው አውሮፓም ሰላምን ያረጋግጣል።
ከሞስኮቭ ደግሞ የፕሬዝዳንት ቭላድሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ የምዕራቡ ዓለም እየተዳከመ እንደሆነ ሞስኮቭ እያስተዋለች ነው ሲሉ ተናግረዋል። የዋይት ሃውስ ቃል አቀባይ ካሪን ዣን ፒየር ለዚህ መልስ አላቸው።
ፑቲን ቲንክስ ሂ ካን አውትላስት አስ ሂስ ሮንግ ሂስ ሮንግ
ፑቲን የኛ ቅርቦት ቀድሞ ያልቃል ብለው ካሰቡ ተሳስተዋል። ደግሞም ለጀግናው የዩክሬን ህዝብ የምናደርገውን ድጋፍ እንደምንቀጥል ለማስተዋወቅ በቅርቡ ሌላ እርዳታ እናደርጋለን። መልእክታችን ይህ ነው። አቅርቦታችን ቀድሞ ያልቃል ብለው ፑቲን አስበው ከሆነ ተሳስተዋል።
በሩሲያ የተወሰዱትን ግዛቶች ለማስመለስ ያለመው የዘሌንስኪ የመልሶ ማጥቃት ዘመቻ የታሰበውን ውጤት እንዳላመጣ ወታደራዊ ባለሙያዎች ያምናሉ። ጥሮታ ላይ ያሉት አሜሪካዊ ኮሎኔል ማርክ ካንሴን አሁን የዓለም አቀፍ ጥናት ማዕከል አባል ናቸው።
የተገኘው ውጤት የሚያበሳጭ ነው። ይህ እንዴት ነው የሚቋጨው? ዩክሬን የድልን ትርጉም እንዴት ነው የምትመለከተው የሚሉትን ጥያቄዎች በርካቶች በማንሳት ላይ ናቸው። እንደሚመስለኝ ፕሬዚዳንት ዘሌንስኪ ደጋፊዎቻቸውን ከጎናቸው ለማሰለፍ በሚቀጥሉት 2 ወራት ውስጥ ይህን ማብራራት አለባቸው።
የዩክሬን ህዝብ ግን አሁንም እንደቆረጠ ነው። ባለፈው ሳምንት መጨረሻ ከበባ ውስጥ ባለችው በኪቭ ከተማ ከሩሲያ ወረራ ወዲህ ለመጀመሪያ ጊዜ የማራቶን ውድድር ተካሂዷል። አብዛኞቹ ወታደሮችውና ገሚሱም አካላቸውን ያጡ 5000 የሚሆኑ ሰዎች ተሳትፈውበታል። ለሀገሪቱ መከላከያ ገንዘብ ለማሰባሰብ 42 ኪሎ ሜትሩን እያዘገሙም ቢሆን አጠናቀዋል።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
ዋሽንግተን ዲሲ ከሚገኘው ስቱዲዮ 18 የምናስተላልፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ለምሽቱ ያዝነውን የመጀመሪያው ምዕራፍ ዘገባዎች አጠናቀናል። ወደ ሁለተኛው ምዕራፍ ምንሻገርበት ሰዓት ላይ ነን የምንገኘው። ንግድና ምጣኔ ሀብት የመጀመሪያው ዘገባችን ነው። የመጀመሪያው ዘገባችን ንግድና ምጣኔ ሀብት ላይ ያተኩራል። በኢትዮጵያ በአምራች ዘርፉ የተሰማሩ ባለሀብቶች ምርታማነታቸውን የሚፈታተኑ የተነባበሩ ችግሮች እንዳሉባቸው ይነገራል። የኮቪድ-19 ወረርሽኝ፣ የአጓ ነጻ የንግድ ስምምነት መታገድ እንዲሁም ደግሞ ሀገራዊ የጸጥታና የውጭ ምንዛሬ እጥረት ከፈተናዎቹ መካከል የሚጠቀሱ እንደሆኑ በዘርፉ የተሰማሩ ባለሀብቶች ይገልጻሉ። የኢትዮጵያ ኢንዱስትሪያል ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ አክሊሉ ታደሰ በ2014 ዓ.ም በኮቪድ-19 እና በጦርነቱ ምክንያት 7 የውጭ ኩባንያዎች ሀገር ለቀው እንደወጡ ያስረዳሉ። በአጓ መታገድ ምክንያት ግን የወጣ ፋብሪካ እንደሌለ እስካሁን ድረስ እንደሌለ ለአሜሪካ ድምጽ የተናገሩት አላፊው ከዚህ ይልቅ ባለፉት 2 ዓመታት 67 አዲስ ባለሀብቶች ወደ ፓርኮቹ እንደገቡም አስታውቀዋል። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር አጥራው አለሙ በበኩላቸው የውጭ ቀጥታ ኢንቨስትመንትም ሆነ አምራች ኢንዱስትሪውን ሊያሳድጉ የሚችሉ አመቺ አገራዊ ሁኔታዎች አልነበሩም ይላሉ። አስማማው አየነው ለምሽቱ ያሰራዳው ዘገባ ይቀጥላል።
በኢትዮጵያ ኢንዱስትሪው በተለይም የአምራች ዘርፍ ባለፉት 3 ዓመታት በተለያዩ ፈተናዎች ውስጥ አልፏል። የኮቪድ-19 ወረርሽኝ፣ የአጓ ነጻ የንግድ ስምምነት መታገድ እንዲሁም ሀገራዊ ጸጥታና የውጭ ምንዛሬ እጥረት ዘርፉን ከፈተኑ ችግሮች መካከል እንደሚጠቀሱ አምራቾች ያስረዳሉ። በአዲስ አበባ የቦሌ ለሚ ኢንዱስትሪ ፓርክ ምርታቸውን ወደ ውጭ የሚልኩ አልባሳትና የጨርቃጨርቅ ፋብሪካዎች በብዛት ይገኙበታል። አቶ ትንሳኤ ማምም የፓርኩ ስራ አስኪያጅ ናቸው። ዓለምን ያዳረሰው የኮቪድ-19 ወረርሽኝ የነበረው ጫና ፋብሪካዎቹ በተለያዩ ማሻሻያዎች እንዲቋቋሙ ጥረት እንደተደረገ ስራ አስኪያጁ አቶ ትንሳኤ ያወሳሉ። ሆኖም የአጓ የገበያ ዕድል መታገድ በፋብሪካዎች ላይ ከፍተኛ ተጽዕኖ እንደፈጠረ ዋና ስራ አስኪያጁ ያስረዳሉ።
በተለይ ወደ አሜሪካን ገበያ የሚያቀርቡ የተወሰኑ ካምፓኒዎች አሉ። እነሱ ላይ ጫና ፈጥሮባቸዋል። ጫና ከፈጠረባቸው ምክንያት አንዳንዱ ወጪዎቻቸው የሰጧቸውን ኦፈሮች ወይም የምርት ትዕዛዞችን የመቀነስ እና በዛ በምርት ትዕዛዝ መቀነስ ጋር በተያያዘ የሚፈለገውን ያክል ማምረት ያልቻሉ ያሉበት አለ። አንዳንዶቹ ደግሞ ሙሉ በሙሉ የምርት ዛዙን ያቋረጡበት የነበረበት ሁኔታዎች ነበሩ። አጠቃላይ 17 ባለሀብቶች አሉ። በዚህ ከአጓ ጋር ተያዙ ከፍተኛ ጉዳት ደርሶባቸዋል ብለን የምናስበው ወደ 3 የሚጠጉ ባለሀብቶች ናቸው። በዋናነት ሙሉ በሙሉ አሜሪካን ገበያ ላይ ቆይት ገኝ የነበሩና አብዛኛውንም ትዕዛዝ የሚሰጧቸው ከአሜሪካን የሆኑ ገዢዎቻቸው የነበሩበት ማለት ነው። ሌሎቹ ቀረጥ እየከፈሉ መላክ የሚችሉበት አቅም ያሉ ወይም ደግሞ ትላልቅ የምንላቸው ናቸው። ለምሳሌ ምንም ሰራተኛ ያዘ አለ ትልቅ ካምፓኒ ነው። እሱ ተቋቁሟል። ቀረጥም እየከፈለ ነው ይላል ያለው አሁን ወይስ ታይም ላይ ማለት ነው።
በአባታቸው እንዳይሆኑት ኢትዮጵያ ባለሀብት ፒጃይ ኔራሽናይከር በአዲስ አበባና በደብረ ብርሃን ከተሞች በተከሏቸው ፋብሪካዎች በምህንድስና ማሽኖች ምርት ላይ ተሰማርተው ይገኛሉ። ኮቪድ-19ን ጨምሮ ባለፉት ዓመታት ያጋጠሙ ችግሮች የሀገር ውስጥ ምርቶች ትኩረት እንዲያገኙ ማስቻሉን የገለጹት ባለሀብቱ ለምርታቸው የተሻለ የገበያ እድል እንደፈጠረላቸው ይገልጻሉ።
ከኮሮና በኋላ የነበረው የፎሬን ከረንሲ እጥረት ፎሬን ከረንሲ አለመኖር ደግሞ የሀገሪቱ ውስጥ ምርትን የመጠቀም እድል ጠቅሞናል። ለምሳሌ ትንንሽ ማሽኖች ከሆኑ የካርጎ ሂሳቦች በጣም ትልቅ ዋጋቸው ትልቅ መሆናቸው ሰዎች ከሀገር ውስጥ እንዲገዙ አድርጓቸዋል። እንደውም በቅርብ ማሽነሪዎች ወደ ውጭ መላክ ጀምረናል። የምህንድስና እቃዎች ማምረት በባህሪው እዚህ ሀገር ብዙ ኮምፒተንት ወይም ብዙ ተወዳዳሪ ስለሌለው ለእኛ ጠቅሞናል። ስለዚህ ሽያጫችን ጨምሯል። እውነቱን ለመናገር
ይህም ሆኖ ጦርነቱና ለመረጋጋቱ በስራቸው ላይ ተጽዕኖ እንደፈጠረባቸው ቢጃይ ናይከር ይናገራሉ።
አንዳንድ መንገዶች መዘጋትና የመሳሰሉት ነገሮች ፕሮጀክቶቻችን በታሰበላቸው ጊዜ ላያልቁ የሚችሉ አንዳንድ ነገሮች አሉ። በባለፈው ጦርነት አንዳንድ እቃዎቻችን መንገድ ላይ ቀርተው እንደዚህ ጠፉ ምናምን እንደዚህ እንደዚህ ይኖራሉ። ቢሆንም ያው እንግዲህ አገር ላይ መጣ ነገርም ስለሆነ ያኛው ተቀባይነት ያለው ይሆናል። ችግሩ ደግሞ ያለውም በተወሰነ እንግዲህ ሰላም ማጣት ትንሽ ምርትን ይጎዳል፣ እንቅስቃሴን ያስቸግራል። እንዳታደርግ እንደዚህ ይሆናል። ግን አዲስ አበባ ላይ ቤዛ አድርገን ስለምንሰራ አዲስ አበባ ላይ ነው የምንሰራው። ምርቶቻችን እዚህ ተመርጠው ዲስፓች የሚደረጉት ሁሉም የአገሪቱ ክፍል ቢሆንም አንዳንዴ እየጠበቀን ነገሮቹ ሲረጋጉ እንደዚህ እንልካለን፣ እንሰራለን።
የዓለም ባንክ ስለ ኢትዮጵያ ኢንዱስትሪ ፓርኮች የፖሊሲ ጥናት ባካሄደበት ያለፈው ዓመት ቅኝቱም በኮቪድ-19 እና በጦርነቱ ምክንያት በመንግስት የሚተዳደሩ ፓርኮች የውጭ ሽያጭ ሁኔታን ገምግሟል። በዚህም የሽያጭ ገቢው በቀደመው ዓመት ከነበረበት 163 ሚሊዮን ዶላር እንደ አውሮፓውያን አቆጣጠር በ2020 እና 2021 ወደ 141 ሚሊዮን ዶላር እንደቀነሰ አመላክቷል። የኢትዮጵያ ኢንዱስትሪያል ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ አክሊሉ ታደሰም በ2014 ዓ.ም በኮቪድ-19 ወረርሽኝና በጦርነቱ ምክንያት 7 የውጭ ኩባንያዎች ለቀው እንደወጡ ያስታውሳሉ። በአጓ መታገድ ምክንያት ግን እስካሁን የወጣ ፋብሪካ እንደሌለ ለአሜሪካ ድምጽ ተናግረዋል።
ሐዋሳ ኢንዱስትሪያል ፓርክ ላይ 4፣ ባህር ዳር ላይ 1፣ ጅማ ላይ 1 እና ኮምቦልቻ ላይ 1 ነው። 7 ናቸው። የነኙ ኩባንያዎች የለቀቁበት ምክንያት አንዱ ኮቪድ ነው፣ ሁለተኛው ጦርነት ነው፣ ሶስተኛው የራሳቸው ኩባንያዎቹ የውስጥ ምክንያት አላቸው። ሶስቱ ጉዳዮች ናቸው ኩባንያዎቹ እንዲለቁ ያደረጋቸው። ከአጓ ጋር በተያያዘ በጣም ጮክ ብሎ የሚደመጠው በአጓ ምክንያት ካምፓኒዎች ጥለው እንደወጡና ብዙ ኢምፓክትድ እንደሆነ ነው የሚነሳው። ከአጓ ጋር በተያያዘ ኢምፓክት አለው፣ ግን በአጓ ምክንያት አንድም ካምፓኒ ለቆ አልወጣም 2014 ቢሆን ማለት ነው። ስለዚህ በአጓ ምክንያት እና ከጦርነቱም ከኮቪድም ጋር ምናምን በተያያዘ በ2015 ዓ.ም ምንም ኩባንያ ለቆ አልወጣም።
በሰሜን ኢትዮጵያ ለሁለት ዓመታት የዘለቀውን ጦርነት ተከትሎ የአሜሪካ መንግስት ኢትዮጵያን ከአጓ ነጻ የገበያ ዕድል በማገዱ ከ6000 በላይ ሰራተኞች ከስራ ገበታቸው እንዲፈናቀሉ ማድረጉን የኮርፖሬሽኑ ዋና ስራ አስፈጻሚ ገልጸዋል። በውጭ ምንዛሬ ግኝት ላይም የራሱን ተጽዕኖ እንዳሳረፈ አክለው ተናግረዋል። ይሁንና ባለፉት ሁለት ዓመታት ኮርፖሬሽኑ በሚያስተዳድራቸው 13 የመንግስት ኢንዱስትሪያል ፓርኮች ከ60 በላይ አዲስ ባለሀብቶች እንደገቡ አቶ አክሊሉ ተናግረዋል።
ባለፉት 7 የኦፕሬሽን ዓመታት ኢንዱስትሪያል ፓርኮች ኮርፖሬሽን ወደ ፓርኩ የገቡ ኢንቨስትመንት ተደምሮ 113 ነው። ባለፉት 7 ዓመታት 2015 ብቻ ግን የገባው 53 ኩባንያ ነው። ይሄ ማለት የ7 ዓመቱ ድምር እና የአንድ አመቱ ስታንጸጥሩ የአንዱ አመት ብቻ የ7 አመቱን 50% የሚያክል አዳዲስ ኢንቨስትመንት መጥቷል። የውጭ ሀገርም የሀገር ውስጥ ኩባንያም ተደምሮ ማለት ነው። ስለዚህ በመልቀቅም ደረጃ የሚጠቀሱ ካምፓኒዎች ቁጥር ተደምረው ሲታዩ 7 ናቸው። በአጠቃላይ እየገባ ያለው ግን 2014 የችግሩን አመት ጨምሮ 14 አካባቢ ገብቷል። 2015 ደግሞ 53 አዳዲስ ኩባንያዎች ወደ ፓርኮቻችን ገብተዋል። በአጠቃላይ እጃችን ላይ ይዘን ኢንቨስትመንት አትራክት ለማድረግ ይሄ ፋሲሊቲ ይዘን ጠብቀናል ብለን ፕሮሞት ለማድረግ እንኳን እጃችን ላይ ያለው ከ33 ያልበለጠ ፌድ ነው እጃችን ላይ ያለው ማለት ነው። ይሄ ደግሞ አዳዲስ በ2016 ለሚመጡ ኢንቨስትመንቶችም ጭምር በቂ ነው ብለን አንገምትም። የማስፋፊያ ፕላን ይዘን እየሰራን ነው።
ኢትዮጵያ በአስቸጋሪ ሁኔታዎች እያለፈች ባለችበት በአሁኑ ወቅት የአምራች ኢንዱስትሪ ዘርፍ ያለውን የገበያ ድርሻ ከ30% ወደ 37% ማሳደግ እንደተቻለ መንግስት በቅርቡ አስታውቋል። በአዲስ አበባ ዩኒቨርሲቲ ምጣኔ ሀብት መምህሩ ዶክተር አጥሎ አለሙ ግን መንግስታዊ የእድገት አሃዞችን በጥናት ማረጋገጥ እንደሚገባ ያመለክታሉ። ይህም ሆኖ የውጭ ቀጥታ ኢንቨስትመንቱም ሆነ ኢንዱስትሪውን ሊያሳድጉ የሚችሉ አመቺ ሀገራዊ ሁኔታዎች እንዳልነበሩ ዶክተር አጥሎ ያስገነዝባሉ።
የነበረው የኢኮኖሚያዊ ሁኔታ የሰላምም ሆነ ማክሮ ኢኮኖሚክ ሁኔታ ለምሳሌ ፎሬን ከረንሲ እጥረት፣ የገበያው ሁኔታ እንደዚህ፣ ወይም ደግሞ የአጎዋም ሁኔታ በጦርነቱ የተነሳ እነኚህ ነገሮች በአጠቃላይ ኢኮኖሚው የሚያሻሽሉ አይደሉ። የኢንዱስትሪውንም ሴክተር ሊያሻሽሉ የሚችሉ ሁኔታዎች አይደሉ። ነገር ግን ብቻውን አይደለም የሚሰላው፣ ከሌሎቹ ጋር ሆኖ ስለሆነ ሌሎቹ ምን ያህል ዝቅ ብለዋል፣ ሌሎቹ ምን ያህል ከፍ ብለዋል ወይስ በነበሩበት ቆይተዋል የሚለው ነገርም አፌክት ያደርጋል ከማለት አንጻር
የቦሌ ለሚ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ተንሳይ ማን በበኩላቸው ካለፈው አመት ታሳስ ወር ወዲህ ለምርት ስራዎች የሚያመቹ የተሻሻሉ ሀገራዊ ሁኔታዎች እንደሚስተዋሉ ይጠቁማሉ። እኒህንም ታሳቢ በማድረግ የታገደው የአጎዋ ነጻ የገበያ ዕድል ይመለሳል የሚል ተስፋ መኖሩን የጠቀሱት አቶ ትንሣኤ በኢንዱስትሪ ፓርኮቹ በአሜሪካ ካሉ ገዢዎች የምርት ትዕዛዝ ተቀብለው እየሰሩ የሚገኙ ባለሀብቶች እንዳሉ አስታውቀዋል።
አብዛኛው ገዢዎች ተመልሰው የስራ ትዕዛዝ የሰጡበት ሁኔታዎች ነበሩ ማለት ነው። በቅርብ አካባቢ ስንመለከት አሁን በሚራዘምበት ጊዜ ምን አይነት ተጽዕኖ ይፈጥራል የሚለውን ከተወሰነ ጊዜ በኋላ ነው የምናውቀው። ምክንያቱም አሁን የተሰጠው ምርት ትዕዛዝ እስካሁን ድረስ አልተቋረጠም ወይም አልተሰረዘም። ይሰረዛል አይሰረዝም የሚለው ነገር ግን ያው በሂደት የሚታወቅ ነው የሚሆነው ማለት ነው።
በሰሜን ኢትዮጵያ ጦርነት ሳቢያ ከምርት እንቅስቃሴ ውጭ የነበረውን የመቀለ ኢንዱስትሪ ፓርክን ስራ ለማስጀመር ከባለሀብቶች ጋር እየተነጋገሩ እንደሚገኙ የኮርፖሬሽኑ ዋና ስራ አስፈጻሚ አቶ አክሊሉ ታደሰ አመልክተዋል። በፓርኩ በስራ ላይ ከነበሩት 14 ኩባንያዎች መካከል ከአንዱ በስተቀር ሁሉም ስራ ለመጀመር እንደተስማሙም ኃላፊው ጠቁመዋል። ባለሀብቶቹ ወደ ምርት ስራው ከመመለሳቸው አስቀድሞ የግብር ፎይታን ጨምሮ ልዩ ልዩ የድጋፍ ጥያቄዎች እንዳቀረቡ ኃላፊው ጠቅሰው ምላሽ እንዲያገኙ በማስቻል በቅርቡ ስራ እንዲጀምር እንደሚደረግም አመልክተዋል። ለአሜሪካ ድምጽ አስማማየ ነው ከዋሽንግተን ዲሲ።
ተመልካቾቻችን ለምሽቱ ወደ ያዝነው የመጨረሻ ዘገባ ነው የምንሻገረው። የመጨረሻው ዘገባችን በትምህርት ጉዳዮች ላይ ያተኩራል። በኢትዮጵያ በተለያዩ አካባቢዎች ባለው ግጭትና አለመረጋጋት የተነሳ እንዲሁም በሌሎች ተያያዥ ምክንያቶች በያዝነው የትምህርት ዘመን ወደ ትምህርት ቤት የሚገቡ ተማሪዎች ብዛት እያሽቆለቆለ እንደሚገኝ ተገልጿል። በዚህ አመት 6.2 ሚሊዮን ተማሪዎችን ለመመዝገብ አቅዶ እንደነበር የገለጸው የአማራ ክልል ትምህርት ቢሮ በክልሉ ባለው የትጥቅ ግጭት ምክንያት ከ3.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱ ለአሜሪካ ድምጽ አስታውቋል። የቤንሻንጉል ጉሙዝ ክልልም 305,000 ተማሪዎችን ለመመዝገብ ያቀደም እቅዴን ለማሳካት ግን አልቻልኩም ብሏል። የዘንድሮ የትምህርት ዘመን በመላ ሀገሪቱ የተመዘገቡ ተማሪዎችን ቁጥር አስመልክቶ ከትምህርት ሚኒስቴር መረጃ ለማግኘት ያደረግነው ጥረት አልተሳካም። በዚህ ዙሪያ የተሰናዳው ዘገባ ገብረ ሚካኤል ገብረ መድህን ያሰናዳው ቀጥሎ ይቀርባል።
በኢትዮጵያ በያዝነው ሳምንት በሀገር አቀፍ ደረጃ ትምህርት ቤቶች ተከፍተው ከቅድመ መደበኛ እስከ ሁለተኛ ደረጃ የመማር ማስተማሩ ሂደት እንደተጀመረ ቢነገርም በየክልሎቹ የተመዘገቡት ተማሪዎች ብዛት ግን የታቀደውን ያህል እንዳልሆነ ቢሮዎቹ እየገለጹ ናቸው። የአማራ ክልል ትምህርት ቢሮ የሕዝብ ግንኙነት ዲሬክተር አቶ ጌታቸው ቢያዝን ለአሜሪካ ድምጽ በሰጡት ቃለ መጠይቅ በክልሉ የግጭት መስፋፋትና አለመረጋጋት ሳቢያ ቢሮው የተማሪዎች ምዝገባ እቅዱን ማሳካት እንዳልቻለ ተናግረዋል።
በዚህ አመት እንደ አማራ ክልል ወደ 6.2 ሚሊዮን ተማሪዎች እናስመዘግባለን ብለን አቅደን እስከ አሁን ድረስ ወደ 2,937,556 ተማሪዎች ተመዝግበዋል። ከቅድመ መደበኛ እስከ ሁለተኛ ደረጃ ድረስ ማለት ነው። ሁሉንም ከነሐሴ 23 እስከ ጳጉሜ 3 ድረስ እናሳካለን ብለን አቅደን ነው እንትን ያልነው። ከዚያ በፊትም በእነዚህ ቀናት ግን ሙሉ ለሙሉ 100% እቅዳችንን ስለማናሳካ የተወሰኑ ቀናትን እያራዘም የተማሪ ምዝገባ ስራን ስንሰራ ነው የቆየ ነው። በዚህ አመት ከባለፉት አመታት አኳያ ተወስዶ ሲታይ እቅዳችን እቅድ አፈጻጸማችን አጥጋቢ አይደለም።
በክልሉ ልዩ ልዩ ዞኖች በሚሊዮን የሚቆጠሩ ተማሪዎች በግጭት ምክንያት እንዳልተመዘገቡም የህዝብ ግንኙነት ዲሬክተሩ ገልጿል።
የተወሰኑ ዞኖች ምዝገባም አልጀመሩም። በነገራችን ላይ ይሄ አፈጻጸም እነዚህ ተማሪ ቁጥር እቅድ ውስጥ ገብቷል፣ አፈጻጸም ግን የላቸው ምዝገባ ስራ አልጀመሩ። ለምሳሌ እነዚህ ምዕራብ አማራ፣ ምዕራብ ጎጃም፣ ደብረ ማርቆስ እና ሰሜን ጎጃም አካባቢዎች ላይ ያለው የተማሪ ምዝገባን ሳይጨምር ነው አፈጻጸሙ እንደዚህ ያለው እና ይሄ አሁን ያለው ጸጥታ እነዚህ ዞኖች እና ሌሎች አካባቢዎች ላይ ያለው የምዝገባ የትምህርት ስራችን ላይ የምዝገባ ስራችን ላይ የተወሰነ ተጽዕኖ አሳድሮብናል። ያም ሆኖ ግን አንጻራዊ ሰላም ባለባቸው አካባቢዎች ላይ የተማሪ ምዝገባ ስራ ቅድም ባልኩት በተወሰኑ ቀናት በንቅናቄ ለመስራት ጥረት እያደረጉ ያሉ ዞኖች አሉ። አስተዛዛማቸውም የተሻለ የሆኑባቸው ዞኖች አሉ። እንግዲህ የተማሪ ምዝገባ ስራን በቀጣዮቹ አሁንም ቀናት አልገደብነውም። ቀኑ ጎን ለጎን መማር ማስተማሩንም የተማሪ ምዝገባ ስራውንም እንዲሰሩ ነው ስራ እየሰራ ነው ያለ ነው።
የቤኒሻንጉል ጉሙዝ ክልል ትምህርት ቢሮም በዘንድሮ የትምህርት ዓመት የተማሪዎች ምዝገባ አቅዱን ማሳካት እንዳልቻለ ለአሜሪካ ድምፅ አስታውቋል። አቶ ምትኩ ዘነበ የክልሉ የትምህርት ቢሮ ቃል አቀባይ ናቸው።
ወደ 305,000 ገደማ ተማሪዎችን እነዚህ አዲስ ተማሪዎች የሚባሉ 7 ዓመት የሞላቸውና መደበኛ ተማሪዎችን ወደ 305,000 ገደማ ተማሪዎችን ለመቀበል ነው ያቀድነው። በሁሉም አካባቢ በሚባል የመማር ማስተማር ስራ ተጀምሯል። የምዝገባ ሁኔታ ትንሽ ለት የሆነበት ሁኔታ አለ። በጠር አካባቢ ላይ ማቀር ነው ልክ አሁን ላይ ዛሬ ላይ አሁን ቅድም ነገር ኮን ቁጥር አላሳካንም።
በአንዳንድ አካባቢዎች በትምህርት ቤቶች ላይ የደረሱት ጉዳቶች በመማር ማስተማሩ ላይ ችግር እንደፈጠሩም ጠቅሰዋል።
ትንሽ ችግር የሆነው ያው በመተክልና በሰማሽ ቀደም ሲል በተፈጠሩ ግጭቶች የወደሙ የትምህርት መሰረተ ልማቶች አሉ። እነሱ ደግሞ ለመማር ማስተማሩ እንቅፋት ችግር ሊሆኑ ይችላሉ። በአንዱ ችግራችን እሱ ነው። የፈራረሱ ትምህርት ቤቶች አሉ፣ የወደሙ ትምህርት ቤቶች አሉ። በክልሉ ማህበረሰቡ ጥሩ ነው፣ አሁን የጀመራቸው እነዚህ መልሶ ማደስ ጥገናዎች ምናምን እያካሄደ ነው።
የአማራ ክልል የትምህርት ቢሮ የህዝብ ግንኙነት ዲሬክተሩ አቶ ጌታቸው ቢያዝን ከግጭቱ የተነሳ የምዝገባ ሂደቱ ችግር ቢገጥመውም የትምህርት ቁሳቁስ ስርጭት ግን በጥሩ ሁኔታ እየተከናወነ ስለመሆኑ ጠቁመዋል።
አንደኛው ስራችን የመጽሐፍትን በተለይ ከአንድ እስከ ስምንተኛ ክፍል አንደኛ ደረጃ ላይ የማጓጓዙ ወደ 7.4 ሚሊዮን መጽሐፍት የታተሙ አሉ። እነዚያን መጽሐፍት የማጓጓዙ ስራ እሱ እየተሰራ ነው። መጽሐፍትን በየደረጃው ካለ የኮማንድ ፖስት ጋር እየተነጋገሩ መጽሐፍት እየተጓጓዙ ነው። ደብረ ማርቆስ ውጭ ያሉት የክዘና ማዕከላት መጽሐፍትን እያጓጓዙ ነው። ወደ ታች እየደረሱ ያለበት ሂደት ነው ያለ። እሱ በጣም ጥሩ ነው። መምህራንም በመገኘት ረገድ የጸጥታ ችግር ካለባቸው ዞኖች ውጭ በሌላው ዞኖች መምህራን ትምህርት ቤት ተገኝተው እርሳነ መምህራን ትምህርት ቤት ተገኝተው ሱፐርቫይዘሮች ትምህርት ቤት ተገኝተው ትምህርት ቤቶቻቸውን ለ2016 መማር ማስተማር ዝግጁ አድርገው ዳይዋን ክላሷ መስከረም 14 በብዙ ትምህርት ቤቶች የጀመሩበት ሂደት አለ። ይሄ ጅምሩ ጥሩ ነው። ይህን አጠናቅቆ መቀጠል ነው የሚገባው።
በዘንድሮ የትምህርት ዘመን በሀገር አቀፍ ደረጃ ምን ያህሉ ተማሪዎች ተመዝግበው ወደ ትምህርት ቤት እንደተመለሱና በአሁኑ ወቅት በሀገሪቱ ውስጥ በሚታዩት ግጭቶች፣ የጎርፍ፣ የድርቅና የመፈናቀል ችግሮች ምክንያት ምን ያህል ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱ የሚያሳይ መረጃ ከትምህርት ሚኒስቴር ለማግኘት ያደረግነው ጥረት አልተሳካም። በዚሁ ጉዳይ ዙሪያ ከሌሎች ክልሎችም ተጨማሪ መረጃ ለማካተት ጥረት ብናደርግም አልቻልንም። በ2015 ዓ.ም ተመረጠ የትምህርት ዘመን ግን የሚኒስቴር መስሪያ ቤቱ ከቅድመ መደበኛ እስከ ሁለተኛ ደረጃ ድረስ በመላ ሀገሪቱ 29 ሚሊዮን ተማሪዎችን ለመመዝገብ አቅዶ እንደነበረና በዚያው ዓመት እስከ መስከረም ወር ድረስ 23.6 ሚሊዮን ተማሪዎች እንደተመዘገቡ በወቅቱ ዘግበናል። ለሁለት ዓመታት በዘለቀውና ባለፈው ዓመት ጥቅምት ወር መጨረሻ በሰላም ስምምነት በተቋጨው የሰሜን ኢትዮጵያው ጦርነትና በሌሎችም ሰው ሰራሽና የተፈጥሮ ምክንያቶች ሳቢያ 6 ሚሊዮን ተማሪዎች ወደ ትምህርት ቤት እንዳልተመለሱ አሊያም በጊዜ እንዳልተመዘገቡ ተቋሙ በወቅቱ አስታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝነው መሰናዶ እዚህ ላይ ፈጽመናል። ኤደን ገረመው መርሃ ግብሩን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማው በአርቶቱ ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። ደህና ደሩ።
Thank you.